being
a feet away.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የሁድ ምሽት መጋቢት 18 2014 ዓ.ም ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብራችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ብርሃን ኃይሉ አብራኛለች። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ በተሰማቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። በኢትዮጵያ ለአመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት መዳረጋቸው በተለይ በህፃናትና ወጣቶች ላይ የሚያሳድረው ጫና ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይገልጻሉ። ይህን አይነቱን አገልግሎት እየሰጡ ከሚገኙ በጎ ፈቃደኞች መካከል ደግሞ የሴቶችና ህፃናት ቢሮ ከተባበሩት መንግስታት ሴቶች ጋር በመተባበር ከሁለት አመት በፊት በጀመረው የሜንተርሺፕ ወይም የማማከር ፕሮግራም ውስጥ በበጎ ፈቃደኝነት የሚያገለግሉት ወይዘሮ ፍጹም አጥናፍ ወርቅ ኪዳነ ማርያም አንዷ ሲሆኑ የህይወቴ ቅኝት የተሰኘ የህይወት ተሞክሯቸውን የሚያካፍል መጽሐፍም አሳትመዋል። በተለይ በፖለቲካ አለመረጋጋት ወቅት ለተማሪዎችና ለወጣቶች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት ስል ከወይዘሮ ፍጹም ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል። በእንግሊዘኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው መኖር በተለይ ለወጣቶች ምን ማለት ነው?
ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ? ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት፣ ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውንና ፌል ያረኩባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከእነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት።
እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች። እና ለምንድን ነው ወጣቶች የሚያስፈልጋቸው? ምን አይነት ጉዳዮች ናቸው መመከር ያለባቸው ወይም ለምክር የሚነሱ ሐሳቦች ምን አይነት ጉዳዮች ናቸው?
ሜንቶርሺፕ ለወጣቶች በጣም ያስፈልጋል። ወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሺፕ አገልግሎቱን ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉ ነገር ሊያቅ ወይም ደግሞ ሁሉ ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩዋቸው ከፍታቸው የተደቀኑባቸው ነገሮች እነሱ ማያዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖራቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ አገዛ በጣም ያስፈልጋቸዋል።
አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ የአለመረጋጋት አለና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት ዕጣ ፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላልና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈልጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል?
አሁን ባለው በኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ ሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን፣ በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል፣ ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለነሱ ያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የኛ ስጋትና የነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን ከአባቶቻችን ከአያቶቻችን ተሞክሮ ካነበብነው ከሰማነው ለነሱ የመንገር የማረጋጋት ኃላፊነት አለብን ማለት ነው።
እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልጋል?
አሁን ለሜንቶርሺፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለሽ? በትምህርት በስራው በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበረ ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚጨረጨር የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድነው? እኔ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ዴቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ ወጣቶች የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም መማር እችላለሁ፣ ለካ እድሜ ለትምህርት እድሜ ገደብ የለውም ሁልጊዜ መማር እችላለሁ የሚሏቸውን አቅጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁ ብዙ ሰዎች አሉ። እንግዲህ ሙያ ካች ዶክተር የሆነም ሰው ሊሆን ይችላል፣ በሙያው ሜዲካል ዶክተር ማለት ነው። ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክህሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና የተማሩት ያሳለፉት ነገር አለ እሱ ሲነግሩን፣ ያ ማለት ለኛ ምክር ማለት ነው። ምክር ማለት ደግሞ ሜንቶርሺፕ ማለት ነው።
ምናልባት ከዚህ ጋር በተያያዘ አንቺም የህይወት ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻልና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ?
መጽሐፉን ለመጻፍም ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደት ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የምሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። የሁሉ ሲሆን ግን እኔ ወደፊት ነው የምጓዘው፣ ስብር አላልኩም። በቃ በነገር ላይ ድክመቶችን በሙሉ ጽፍ ያለው
መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፉ ውስጥ ካካተትሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሹ ምክር ካለ ምናልባት በዛው ብታካፍኝ አንድ ምክር።
እሺ፣ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። 9 ትልልቅ ምክሮች መክር ያለውኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል፣ ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድነው? ከራሳችን ጋር ስንታረቅ አቅጣጫችንን የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክሬያለሁ። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች አገራቸው ውስጥ ቀርተው ራሳችንንም ለውጠን አገራችንን መለወጥ እንችላለን የሚል ምክር መክሬያለሁ።
እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት?
ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ።
በርካታ ህጻናት ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነውና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቀድም ያነሳናቸው ወላጆች ትልልቅ ደረጃ የደረሱ ሐላፊዎች ሊሆኑ ይችላሉ። ከነሱ ምን ይጠበቃል?
ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው እምትመክራቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉት ሰዎች ራሱ በምንድን ነው መደገፍ? ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ይሄኛል። የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በሚችልበት ሁኔታ ለነሱም እየደረሰ፣ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው። ምንድን ነው ሰላም ብቻ አይደለም ያለው። ሰላም ሲጠፋ ምግብ ይጠፋል፣ ህክምና ይጠፋል፣ ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት፣ የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክቲቭ ሳይሆኑ ነገር ሌላ ቀን ነው፣ ነገ ያልፋል፣ ኢትዮጵያ ትቀጥላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችን ምንም ተደጋግፈን ይችን ጊዜ እንድንሻገር እና ይህንን እንደ ሜንቶር ለልጆችን መምከር ይኖርብናል ማለት ነው።
ወጣቶች፣ ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገርነው። በጣም ነው የምናመሰግነው።
እኔም በደንብ አድርጌ አመሰግናቸዋለሁ።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ዘውትር በየለቱ ከምሽቱ 2 ሰዓት በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ዝግጅቶቻችንን በዌብሳይታችን amharic.voanews.com ወይም በፌስቡክ @VOA አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አስተያየቶችና ጥቆማዎችም ካላችሁ በፌስቡክ @VOA አምሃሪክ ወይም በትዊተር #VOA አምሃሪክ በማለት ልታደርሱን ትችላላችሁ። ወደ ቀጣዩ መሰናዷችን እናልፋለን። የቴክኖሎጂ ፈጠራ ስራዎች ላይ የተሰማራ አንድ ተቋም ነው የሚያስቃኘን። ቨርቹዋል ሪያሊቲ ወይም ምናባዊ እውነታ ኢትዮጵያ ውስጥ ብዙ ያልተሄደበት የሳይንስ ዘርፍ ነው። ሰዎች ከውስን ስፍራ ሳይንቀሳቀሱ በኪሎሜትሮች ርቀው የሚገኙ ስፍራዎችን እንዲዳስሱ ያደርጋል። ዝግጅቶችን እንዲታደሙ፣ በተለያዩ እንቅስቃሴዎች ውስጥ እንዲሳተፉም ይረዳል። ይህንን ዘርፍ ለኢትዮጵያውያን በማስተዋወቅ ረገድ ስሙ በበጎ እየተነሳ ያለው ተቋም ጉዞ ቴክኖሎጂስ ይሰኛል። የድርጅቱ መስራችና ዋና ስራ አስፈጻሚ ዳንኤል ጌታቸውን ሀብታሙ ስዩም አነጋግሮታል። ቆይታቸውን አብረን እንከታተል።
ጉዞ ቴክኖሎጂስ ከተመሰረተ አንድ ሁለት አመት ከስድስት ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች ላይ በግል ደረጃ ለመንቀሳቀስ ሞክር ነበር። እኔ በበኩሌ ከዩኒቨርሲቲ ተመራቂ ከሆንኩበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂ ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም የምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች፣ ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን በጎን ለጎን እየሰራ እንገኛለን።
በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋወቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንዳንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለ እነሱ እስቲ ንገረን።
ትንሽ ከላይ ለመጀመር በሁለት አይነት መልኩ ነው የኛ ድርጅቱ ስራዎችን የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማፕ ኤክስአር ብለን የምንሰራው ከምናባዊ እውነታ ጋር የተያያዙ ስራዎች ላይ ብቻ ያደላ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፍ ቲንግስ እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ ዓመት መጨረሻ አካባቢ ላይ እናወጣዋለን በትክክል ብለን ያሰብናቸው ሀሌታ የምንለው ሮቦት ነው። በሁለት አይነት መልኩ ከኮቪድ አገር ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱሙ ወደ ግብርና ላይ እንዲውልስ በረሃ አንበጣ አንድ ሰሞን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን ስፔሻሊ ለአይታዩ ከሆነ የበረሃ አንበጣ ለማባረር ብዙ ድምጽ ይፈጥሩ ነበረ ገበሬዎች እና ያ ማባረር ማስፈራራት የሚችል ድምጽ ስለሆነ የበረሃ አንበጣዎችን ስፔሻሊ ኢንጂነርድ በሆነ መልኩ ሮቦቶቹን ኢኩዊፕድ አድርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን ሱንም ወርልድ ባንክ ላይ 2020 ላይ አቀርበናል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴይንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዲስ 360 ብለን አንቲ ለቀቅነው አለ። እሱም ጥሩ እየሄደ ነው። ልክ እንደ ቡከራ አስራኛለሁበት ነውና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የኛ ዋንኛ ዓላማ እንደማጠቃለል በቱሪዝሙም በቴክኖሎጂ እድገቱ በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳሉ ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ ይሆን እዚህ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም ነው።
ምናባዊነት የሚባለው ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብለው ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። በአጭሩ ምንድን ነው ጽንሰ ሐሳቡ ይሄ ቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው?
ምናባዊ እውነታ ወይም ቨርቹዋል ሪያሊቲ የምንለው እንደ ጽንሰ ሐሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በመጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀ የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂ ላይ። ለምሳሌ የቪአር ሄድሴቶች መምጣት ሲጀምር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደ ሆነ ዓለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም እየታየ አቅሙን በደንብ እየተጠናከረ የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን እናስብ። ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጥ ለምሳሌ አንድ ሙከራ በደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይህንን ስነስርዓት ጆይን ማድረግ እንዲችሉ፣ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ፣ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገርና በቪዲዮ መልክ ከመተያየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን፣ ባህል፣ የተለያዩ ጉዳዮችን በማማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው።
ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይንም ስራ ይመስለኛል። እንግዳ እንደመሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠማችሁ ችግሮች ምንድን ናቸው? በምን ሁኔታ አስፈታችሁ?
ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የሚታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱን ለመቀየር እኛም ሰዎችን ማሳመን በሚችሉ አሁን በቨርቹዋል ቴክኖሎጂ ይሄ ቨርቹዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስ እና በዚህ በቱሪዝሙ በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ አት ዘ ሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ ነው የመጣ ነው። ቴክኖሎጂው ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም እየሰራን የተለያዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኢቭን ቢሮ ድረስ ኢንቫይት እያደረገን እንዲሁ ሊሰሩት ኤክስፒሪየንሶቹ እያለ ፍሉዌንስ ማድረግ ይችላሉ የምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራት ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከነሱ ማግኘት ይኖርብናል። እነሱ ነው ወደ ዲጂታል ዓለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅቱን ባቋቋመን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች ያቆመው እና ያንን ወደ ኦልሞስት 8 ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር። ግን ድርጅት ነው የፋይናንሻሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒ ጌምስ በዛ መልኩ ግራንት አግኝተናል። ይሄን ግራንት ተጠቅመን ደግሞ 4 ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክ የጀመርነው በመቀጠል የሶፉ መርፍ ታሪክን ከዛ በኋላ አሁን የሚወጣ ቅርብ ጥያና ኮረማሽ የሚባል እነዚህን 4 ፕሮጀክቶች አናውንስ አደረገን እንሰራለን ብለን በዛ ደረጃ ፋይናንሻሊ ታለንት ዋይዝ በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት አመትም የደረስነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩ እኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃነቅ ፈጥሯል። ምንድን ነው ነገር የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል።
እጅግ በጣም አመሰግናለሁ ዳንኤል ጌታቸው። ጉዞ ቴክኖሎጂ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሀሳባችሁን ስላጋራን በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን።
አመሰግናለሁ።
ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈውን የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁት። ከዚሁ ከቴክኖሎጂ ወሬ ሳንወጣ በርጅና ወይም በብልሽት አገልግሎት መስጠት ያቆሙ ሬዲዮ፣ ቴሌቪዥን፣ የሞባይል ስልኮችና ሌሎች ኤሌክትሮኒክስ እቃዎች በተገቢው መንገድ ካልተወገዱ በውስጣቸው የያዟቸው እንደ ሜርኩሪ፣ ሊቲየም፣ ሊድ የመሳሰሉ ግብአቶች አካባቢን የሚበክሉ ሲሆን በጉበት፣ በልብና በአይምሮ ላይ ጉዳት ያደርሳሉ። በተለይ ደግሞ ለመጫወቻነት ለህፃናት መስጠት አደጋ ያመጣል ይላሉ ባለሙያዎች። ዘገባውን ያደረሰን ጀስቲን ሙለን ነው። ኤደን ገረመው ታቀርባለች።
ለስራ፣ ለመገናኛ፣ ለግብይት፣ ለመዝናኛ እንጠቀምባቸዋለን የኤሌክትሮኒክስ እቃዎችን። ነገር ግን እነዚህ ስልኮች፣ ታብሌቶች እና ኮምፒውተሮች አገልግሎታቸው ሲያበቃ በአብዛኛው ተጠቃሚ ካላቸው ከሰለጠኑት ሀገራት ወደ አፍሪካና እስያ ባሉ ታዳጊ ሀገራት ተወስደው ይጣላሉ። የዓለም የጤና ድርጅትም ይህን ሁኔታ በሴቶችና ህፃናት ላይ ከባድ የሆነ ጉዳት እያደረሰ ነው እያለ ነው። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪክ እንዲህ ይላሉ።
12.9 million women are working in
12.9 million የሚሆኑ ሴቶች ኢመደበኛ በሆነና ራሳቸውንም ሆነ ገና ያልተወለዱ ልጆቻቸው ላይ አደጋ በሚጋርጥ የሚያደርስ መራጅ የኤሌክትሮኒክስ ቆሻሻ ባለበት ቦታ ላይ ነው ስራ የሚሰሩት።
የዓለም የጤና ድርጅት የኤሌክትሮኒክስ እቃዎችን ለማስወገድ ማቃጠል አሊያም በሳይናይድ ጨው፣ በኒትሪክ አሲድ እና በሜርኩሪ ለማስወገድ መሞከሩ በአካባቢው በሚኖሩ ሰዎች ላይ መራዥ የሆኑ ኬሚካሎች እንዲሰራጩ ያደርጋል ይላል። ስለዚህ ማቃጠልም ቢሆን አይመከርም። ይሄ ሁኔታ ታዲያ የሳምባና የልብ እንዲሁም የታይሮይድ ጤ ስነ ስርዓት ላይ እክል ያመጣል። የሊድና የኒኬልነት ባህሪ ያላቸው የኤሌክትሮኒክስ እቃዎችም የዘረመል ችግር ይፈጥራሉ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ፈኒ ዱጀርክ ታዲያ ጥብቅ የሆነ ህግ ያስፈልጋል ይላሉ።
Effective and binding action is urgently needed.
የዓለም የጤና ድርጅት ኤሌክትሮኒክስ ቆሻሻዎች ጋር የሚሰሩ ህጻናት በከፍተኛ ሁኔታ ለመራጅ ኬሚካሎች የተጋለጡ መሆናቸውን ያስታወቀ ሲሆን ለዚህም ዋናው ምክንያቱ እድገቱን ያልጨረሰ ትንሽ አካል ስላላቸው መሆኑን አስታውቋል።
እንደሩፓያና ቁጣጥር በ2019 ዓመተ ምህረት ወይም ከሁለት ዓመት በፊት ማለት ነው ያለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 53.6 ሚሊዮን ቶን የሚሆን የኤሌክትሮኒክስ ቆሻሻ የተጣለ ሲሆን ከዚህ ውስጥም 17.4% ብቻ ነው ተመልሶ በጥቅም ላይ የዋለው። በዋናነት ወደ ታዳጊና ማከለኛ ገቢ ያላቸው ሀገራት የሚላኩት ግዢያቸው ያበቁ ኤሌክትሮኒክሶች በድጋሚ በጥቅም ላይ መዋል አይችሉም። በናይጄሪያ የሚገኘው ኢቴራ የተሰኘው የቴክኖሎጂ ተቋም መሰረታዊ የሆነ የኤሌክትሮኒክስ እቃዎች አወጋገድን በማስተማር በጤና ላይ የሚደርሰውን ጉዳት ለመቀነስ እየሰራ ይገኛል። ኢፊኔ ኤችኔጉር የኢቴራ ቴክኖሎጂ መስራች ናቸው።
We enlighten them to the damage that's being caused by improper handling.
ለምሳሌ የኤሌክትሮኒክስ እቃዎችን ማቃጠል ስለመሳሰሉ ተቀሚታቸው አበቀ የኤሌክትሮኒክስ መሳሪያ ውዳቂዎችን በአግባቡ ካለማስወገድ ጋር ተያይዘው ስለሚመጡ ጉዳቶች እናሳውቃቸዋለን። ይህን ሲያደርጉም ሰውነታቸው ምን እንደሚሆን ያውቃሉ። ስለዚህም አካባቢንም ሆነ ጤናን በማይጎዳ መልኩ እንዴት ማድረግ እንዳለባቸው ይረዳሉ።
የተባበሩት መንግስታት ድርጅት የኤሌክትሮኒክስ እቃዎች ፍላጎት እየጨመረ ከመምጣቱና ከእቃዎቹ አጭር ዕድሜ ጋር ተያይዞ የኤሌክትሮኒክስ ቆሻሻዎች በዓለም ላይ በፍጥነት እያደጉ የመጡ የቤት ውስጥ ቆሻሻዎች ናቸው ሲል አስታውቋል። የተለያዩ የመንግስታት ድርጅት ተቋማትም ዓለም አቀፍ የሆነ ጠንካራ የኤሌክትሮኒክስ አወጋገድ እንዲኖር ጥሪ እያቀረቡ ነው።
አድማጮች ለምሽት ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሳይበለን መልካም ምሽት።